ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 7 2014 ዓ.ም ዝግጅታችን ጀመረ። ለሰላም የተሰጠው የጊዜ ገደብ በመጠናቀቁ በጎህዴን ታጣቂዎች ላይ እርምጃ መውሰድ መጀመሩን የቤንሻንጉል ጉሙዝ ክልል መንግስት አስታወቀ። የጎህዴን አመራሮች በበኩላቸው መንግስት በታጣቂዎቹ ላይ የሚወስደው እርምጃ መጨመሩንና ሰላማዊ ሰዎች መጎዳታቸውን ገልጸዋል። የቤንሻንጉል ጉሙዝ ክልል የሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮት አልቦሮ በዚህ ጉዳይ ላይ ምላሽ አላቸው።
ጫካውስ ካምፕ የመሰረተ ትንኮሳ እየፈጸመ ዜጎች ላይ ጥቃት እየፈጸመ የሚገኝ የቡድን ታጣቂ እኔ ሰላማዊ ነኝ በካምፕ ያለሁት፣ ስለዚህ እዚያ ቦታ ድረስ መጥተው የጸጥታ ኃይል ኦፕሬሽን ሰርቶብኛል የማለት ሞራልም እንትንም ሊኖሩ አይችልም። ቢኮዝ ስንግል ጥሪ እስካደረገ ድረስ ሰላማዊ የሆኑት እስከ ትናንት መሳሪያቸውን እያስረከቡ መጥተው እየገቡ ነው።
በጉዳዩ ላይ ዘርዘር ያለ ዘገባ ይዘናል። በአብይ ርዕሳችን ይዘን እንመለሳለን። ሌሎች በርከት ያሉ ቅንብሮችም ለምሽቱ ይዘንላቸዋል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምናመሻችሁ። የአስተናጋጃችሁ ጽዮን ግርማ ነኝ። ስርጭቱን በመምራት ብርሃን ኃይሉ በቅንብሩ አብራናለች። የምስልና የድምጽ ቅንብሩን በማገዝ ሲሳይ አሸናፊና ግርማ ደገፋው አብረውናሉ። የዌብና ማህበራዊ ድረገጽ ፕሮዲውሰራችን ደግሞ አበባየው ገበያው ናት። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን ለዓለም ዜናዎች ሰዓቱን ለቃለን። አብረን እንስማ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የዓለም የጤና ድርጅት የጦርነት ቀጠና በሆኑ የዓለም ክፍሎች የተከሰቱት የተለያዩ ቀውሶች በሚሊዮኖች የሚቆጠሩ ሰዎችን የጤንነት ይዞታ እየሸረሸሩ አስፈላጊው የሰብአዊ እርዳታ እንዳይደርስ እያገዱ ነው ሲል አስታወቀ። ሊሳ ሽላይን ከጂኒቫ ተከታዩን ዘገባ አስተላልፋለች። ደረጀ ደስታ ያቀርበዋል።
ጦርነት፣ የአየር ንብረት ለውጥ ያስከተለው ውድመትና ኮቪድ-19 ዓለም አቀፉን ጤና ስጋት ላይ ጥሏል። በምጣኔ ሀብት የደረጀና የተረጋጋ ማህበረሰብ ለመፍጠር የሚያስችለውንም አቅም ጎድቷል ብሏል ድርጅቱ። እነዚህ ዘርፈ ብዙ ቀውሶች ጦርነት በበጣጠቃቸው አገሮች ይበልጥ እየታዩ መሆኑንም አመልክቷል። ዩክሬን በሩሲያ ከተወረረችበት አንስቶ ሕጻናትን ጨምሮ በሺዎች የሚቆጠሩ ሰላማዊ ሰዎች ሙትና ቁስለኛ ሆነዋል። የዓለም ጤና ድርጅት በጤና ባለሙያዎችና ተቋማት ላይ 119 ጥቃቶች መፈጸማቸውን አረጋግጠዋል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም በተለይም ውጊያው ዛሬ በተባባሰበት በምስራቅ የአገሪቱ ክፍል የጤና አገልግሎት መስጫዎች ክፉኛ ወድመዋል ይላሉ።
For the sake of humanity, I urge Russia to come back to the table and to work for peace.
ለሰብአዊነት ሲባል ሩሲያ ወደ ጠረጴዛው ዙሪያ መጥታ ለሰላም እንድትሰራ አሳስባለሁ። ለሰብአዊ የመተላለፊያ መንገዶች፣ ለመድኃኒት፣ ለምግብና ውሃ አቅርቦት ክፍት መሆን አለባቸው። ሰላማዊ ሰዎችም ደህንነታቸው በተጠበቀ ሁኔታ መንቀሳቀስ ይችላሉ።
በሌላ በኩል የዓለም ምግብ ድርጅት 4.6 ሚሊዮን የሚሆኑ ሰዎች ጦርነት በሚካሄድባት የሰሜን ኢትዮጵያ ትግራይ ክልል በከባድ ረሃብ እየተሰቃየች መሆኑንም አስታውቋል። በመቶ ሺዎች የሚቆጠሩ ሰዎችም ለከፍተኛ የረሃብ አደጋ መዳረጋቸውንም ድርጅቱ አመልክቷል። የኢትዮጵያ መንግስት በበኩሉ የሰብአዊ ተደራሽነት በር መክፈቱን ከሳምንታት በፊት አስታውቋል። ይሁን እንጂ የዓለም ጤና ድርጅቱ ዳይሬክተር በታሪክ ረጅሙ የሆነው ከበባ አሁንም ቀጥሏል ይላሉ። ቴዎድሮስ ትግራይ እየደረሱ ያሉት የነፍስ አድን አቅርቦቶች እጅግ አነስተኛ መሆኑን ገልጸው ተከታዩን አክለዋል።
In effect, the siege by the Ethiopian and Eritrean forces
በዚህ የተነሳ የኢትዮጵያና ኤርትራ ኃይሎች ከበባ አሁንም ቀጥሏል። በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ለማትረፍና ሰብአዊ አደጋን ለመቀነስ ከበባቸውን ካጠናከሩ ኃይላት ያልተገደበ የሰብአዊ እርዳታ ተደራሽነት ማግኘት ያስፈልገናል።
ዳይሬክተሩ ምስራቅ አፍሪካና ሳህል አካባቢዎች ለከፍተኛ ረሃብ የተጋለጡ ናቸው ሲሉ ያስጠነቅቃሉ። ለዓመታት የዘለቀው ድርቅ፣ ከባድ ጎርፍ እና ኮቪድ-19 ሰዎች መሬቶቻቸውን የሚያርሱበትን፣ ሰብሎቻቸውን የሚያበቅሉበትና ከብቶቻቸውን የሚያረቡበት አቅማቸውን አውድመዋል ሲሉ ተናግረዋል። ብዙ ሰዎች ከወዲሁ ተርበዋል፣ በሚሊዮን የሚቆጠሩት ካሉበት እየተንቀሳቀሱ ነው ያሉት ቴዎድሮስ፣ ይህ ሰብአዊ ቀውስ በሰዎች ጤንነት ላይና በቀጠናው ደህንነት ላይ የሚያሳድረው ተጽዕኖ አሳሳቢ መሆኑን አስታውቀዋል።
በአድዋና የካራማራ ድል በዓላት ወቅት ሁከትና ብጥብጥ ለማስነሳት ሞክረዋል በሚል ጥርጣሬ ከታሰሩ ወጣቶች መካከል ከ40 በላይ የሚሆኑት በዋስትና መለቀቃቸው ተገልጿል። የዋስትናው ጉዳይ እልባት ያገኘው በሰበር ሰሚ ችሎት ሲሆን ከ40 በላይ ታሳሪዎች እያንዳንዳቸው በ7000 ብር ዋስትና ከትናንት ጀምሮ ከእስር ቤት በመውጣት ላይ መሆናቸውን ከጠበቃዎቻቸው አንዱ ለቪኦኤ ገልጸዋል። የሌሎች ታሳሪዎች ጉዳይ ደግሞ በቀጣዩ ሳምንት ሊታይ ቀጠሮ እንደተያዘም ጠበቃው ሄኖክ አክሊሉ ተናግረዋል። ዝርዝሩን ኬኔዲ አባተ ያቀርባል።
የካቲት 23 2014 ዓ.ም በተከበረው የአድዋና በየካቲት 26ቱ የካራማራ ድል በዓላት ላይ ሁከትና ብጥብጥ ለማስነሳት ሞክረዋል በሚል ጥርጣሬ ፖሊስ በቁጥጥር ስር አውሏቸው የነበሩት የባልደራስ ለእውነተኛ ዲሞክራሲ ፓርቲ አባላትና ሌሎች የአዲስ አበባ ወጣቶች በዋስትና መለቀቃቸውን ፓርቲው ዛሬ ሚያዝያ 7 ቀን 2014 ዓ.ም ባወጣው መግለጫ አስታውቋል። ከተጠርጣሪዎቹ መካከል በአራት መዝገብ ክሳቸውን ሲከታተሉ የነበሩ ከ40 በላይ የሚሆኑት መጋቢት 22 2014 ዓ.ም በፌደራሉ የመጀመሪያ ፍርድ ቤት እያንዳንዳቸው በ7000 ብር ዋስትና እንዲፈቱ ከተፈቀደላቸው በኋላ ፖሊስ ይግባኝ አቅርቦ የዋስትና መብታቸው ተነፍጎ ተጨማሪ የ10 ቀን የጊዜ ቀጠሮ ተሰጥቶባቸው በእስር ላይ ቆይተዋል። የአዲስ አበባ ፖሊስ ተጨማሪ የምርመራ ጊዜ እንዲሰጠውና በመጀመሪያ ደረጃ ፍርድ ቤት የተሰጠው የዋስትና መብት እንዲነሳ ለፌደራል ከፍተኛ ፍርድ ቤት ያቀረበው ይግባኝ ተቀባይነት አለማግኘቱን ተከትሎ ጉዳዩ እልባት ያገኘው በፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መሆኑን ከታሳሪዎቹ ጠበቆች መካከል አንዱ የሆኑት አቶ ሄኖክ አክሊሉ ገልጸዋል።
ሚያዝያ 5 ቀን ፖሊስ በወቅቱ ምርመራውን ያልጨረሰ በመሆኑ ተጨማሪ ቀጠሮ ሊሰጠው እንደሚገባ ለፍርድ ቤቱ ክርክሩን አቅርቦ ነበረ። ተጠርጣሪዎቹም ቀርበው ነበረ። እንግዲህ በዛ ላይ እኛ ያቀረብነው መከራከሪያ በቂ ጊዜ የተሰጠ መሆኑንና በዚህ በላይ መቆየት የልጆቹን የነጻነት የመንቀሳቀስ ነጻነት ከሚነካ በስተቀር ምንም የተለየ ነገር እንደማያመጣ ለፍርድ ቤቱ አስረድተናል። ይህንን የሰማው የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሚያዝያ 6 ዓ.ም ውጤቱን አሳውቃቸዋል አለ። በዛ መሰረት ከትላንትና ከሰዓት ጀምሮ ውጤቱን አውቀን የፖሊስን ጥያቄ ያልተቀበለው ስለሆነ እያንዳንዳቸው ከ7000 ብር የሚበቃ የሰው ወይም የገንዘብ ዋስትና እያስያዙ እየወጡ ነው ያሉት። እንግዲህ እኔ የተከራከርኩባቸው የነበሩት አራት መዝገቦች ናቸው። ሰበር ሰሚ ፍርድ ቤቱ ላይ ስራቸውን እርግጠኛ አይደለሁም፣ ግን ከ40 በላይ የሚጠጉ የአዲስ አበባና የባልደራስ ለእውነተኛ ዲሞክራሲ ፓርቲ አባላት ነበሩ። በዛ መሰረት እያስያዙ ከትላንትና ከመጋቢት 6 ጀምሮ እየወጡ ያሉበት ሁኔታ ነው ያለው።
ከትናንት ሚያዝያ 6 ጀምሮ በዋስትና በመውጣት ላይ ከሚገኙት ታሳሪዎች ውጭ በአድዋና በካራማራ የድል በዓላት ወቅት ፈጽመዋል በተባሉ ተመሳሳይ ወንጀሎች ተጠርጥረው በእስር ላይ የሚገኙ ሌሎች የባልደራስና የአዲስ አበባ ወጣቶች ጉዳይ በሚቀጥለው ሳምንት እንደሚታይም ጠበቃ ሄኖክ ገልጸዋል።
ከነዚህ በዓላት ጋር በተገናኘ የተያዙ ሁሉም ልጆች ወጥተዋል ማለት አይደለም። የተወሰኑ መዝገቦች የሚቀጥለው ሳምንት የተቀጠሩ አሉ፣ ሚያዝያ 10ና ሚያዝያ 11። ነገር ግን አብዛኛው ተጠርጣሪ የነበረባቸው መዝገቦች ከ5 ጀምሮ በተሰጡ ውሳኔዎች ዋስትና እየወጡ ነው ያሉት ማለት።
ዋስትና የተፈቀደላቸው ተጠርጣሪዎች ከ40 ቀናት በላይ በእስር ላይ የቆዩ ሲሆን ከነዚህም አብዛኛውን ጊዜ አባ ሳሙኤል በሚባል እስር ቤት ማሳለፋቸው ታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በሶማሊያ 290 የሚሆኑ አዲሶቹ የፓርላማ አባላት ትናንት ቃለ መሐላ ፈጽመዋል። የሶማሊያ ፌዴራል ምርጫ ኮሚሽን ሊቀመንበር ሙሴ ጌሌ ዩሱፍ በከባድ የደህንነት ጥበቃ በሞቃዲሾ አውሮፕላን ጣቢያ ግቢ የተካሄደውን ስነ ስርዓት ለሀገራችን የምርጫ ሂደት ትልቅ እርምጃ ሲሉ አድንቀዋል። የምክር ቤት አባላቱ ምርጫ በተደጋጋሚ በዘገየበትና የፕሬዝደንቱና የጠቅላይ ሚኒስትሩ ጸብ በቀጠለበት በዚህ ወቅት ትናንት በተካሄደው ስነ ስርዓት 80% አባላት ናቸው ቃለ መሐላቸውን የፈጸሙት። የተቀሩትን ደግሞ በቀጣዮቹ ቀናት ይፈጽማሉ ያሉት የምርጫ ኮሚሽኑ ሊቀመንበር የጁባላንድና ሄርሸበሌ ክፍለ ሀገር 25 መቀመጫዎች ገና እንዳልተሞሉ አስታውቀዋል። የምክር ቤት አባላቱ አፈ ጉባኤያቸውንና በማስከተልም ፕሬዝዳንቱን ለመምረጥ ከነገ ቅዳሜ ጀምረው ዝግጅት ያደርጋሉ። ደቡብ አፍሪካ ውስጥ በከባድ ዝናብ የተነሳ የተፈጠረው የጎርፍ መጥለቅለቅ 341 ሰዎች የገደለ ሲሆን በብዙ ሺህ የሚቆጠሩ ነዋሪዎች የመጠለያ፣ የኤሌክትሪክና የውሃ ችግር ውስጥ ወድቀዋል። የሀገሪቱ መንግስት በጎርፉ ለተጎዱት የሀገሪቱ ምስራቃዊ የጠረፍ አካባቢ ነዋሪዎች አስቸኳይ እርዳታ የሚውል ገንዘብ እንደሚለቅ ዛሬ አስታውቋል። ፕሬዚደንቱ ሴሪል ራማፎሳ የአጣዳፊ አደጋ ቀጣና ብለው ላወጁት አካባቢ 68.3 ሚሊዮን ዶላር ለአስቸኳይ እርዳታ መመደቡን የገንዘብ ሚኒስቴሩ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግዙፏ የሩሲያ የጦር መርከብ ጥቁር ባህር ውስጥ ሰጠመች። ሞስኮ እንዳስታወቀችው ትልቋ የጦር መርከቧ ትናንት ሐሙስ በእሳት ቃጠሎ ምክንያት ፍንዳታ ከደረሰባት በኋላ ወደ ወደቡ እየተሳበች ሳለች ነው የሰጠመችው። የዩክሬን ባለስልጣናት የሩሲያን ሚሳኤል ተሸካሚ ሞስክቫን በሚሳኤል መተናታል ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ጃን ከርቢ በበኩላቸው የጦር መርከቧ በሚሳኤል መመታቷ አለመረጋገጡን ነበር የገለጹት። ግዙፏ ሞስክቫ 186 ሜትር ርዝማኔ ያላት ሲሆን የሩሲያ የባህር ኃይል ካሉት ሶስት ብቻ መሰል የጦር መርከቦች አንዷ እንደነበረች ጠቅሰው ጃን ከርቢ ይህን ብለዋል።
It's going to have an impact on their capabilities, certainly in the near term.
ከአሁኑ ወቅት አኳያ አቅማቸው እንደሚጎዳ የታወቀ ነው። በባህር ኃይላቸው አቅም ላይ ለዘለቂታው ምን አይነት ጉዳት ያስከትላል የሚለውን ግን አሁን ለጊዜው ግልጽ አይደለም።
ተንታኞች በበኩላቸው የማያጠራጥረው ከዩክሬን ጋር ጦርነት ውስጥ ላለችው ለሩሲያ ዝነኛውን የጦር መርከቧን ማጣቷ ከባድ የስነ ልቦና ጉዳት የሚያስከትል መሆኑ ነው። በወታደራዊ ኃይል የምትበልጣትን ጠላቷን ጥቃት በመመከት ላይ ለምትዋጋው ለዩክሬን ደግሞ አስደናቂ ክንዋኔ አስመዝግቦላታል ብለዋል። ሩሲያ መርከቧ ወደ ወደብ በመወሰድ ላይ ሳለች ሰጠመች ከማለት ሌላ በሚሳኤል እንደተመታች አላረጋገጠችም። ሩሲያ ለበቀል በሚመስል እርምጃ ዛሬ ጠዋት ኪቭ የሚገኝ ጸረ መርከብ ሚሳኤል አምራችና ጥገና ፋብሪካ ላይ የሚሳኤል ጥቃት አድርሳለች። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በሌሊት መግለጫቸው የዩክሬንን ኃይሎች እናንት የሩሲያንም መርከብ ማስጠም እንደሚቻል ያሳያችሁ ናችሁና አከብራችኋለሁ ብለዋል። በተያያዘ ዜና በሩሲያ ኃይሎች ከበባ ስር ባለችው በዩክሬኗ ማሪዮፖል ከተማ ሰው በረሃብ እየሞተ ነው ሲሉ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ኃላፊ ተናገሩ። ሩሲያ በቀጣዮቹ ሳምንታት ጥቃቷን ስታጠናክር ደግሞ ሰብአዊ ቀውሱ ይባባሳል ብለዋል። በመጨረሻም በኢየሩሳሌም በአላክሳ መስጊድ ቅጥር ግቢ ውስጥ በፍልስጤማውያንና በእስራኤል ፖሊሶች መካከል በተፈጠረው ግጭት ቢያንስ 152 ፍልስጤማውያን መቁሰላቸውን የሕክምና እርዳታ ሰራተኞች ገለጹ። ግጭቱ የተቀሰቀሰው ዛሬ አርብ ከንጋት በፊት በሺዎች የሚቆጠሩ ለረመዳን ጸሎት በተሰባሰቡበት ሰዓት ነው። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ጊዜ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሚያዝያ 7 2014 ዓመተ ምህረት ፕሮግራማችንን ነው ያስደመጥናችሁ የምንገኘው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው አብይ ርዕሳችንን እንውሰዳችሁ። ለሰላም ጥሪ የተሰጠው የቀነ ገደብ በመጠናቀቁ በሰላማዊ መንገድ እጃቸውን ለመንግስት ያልሰጡ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉሁድን ታጣቂዎች ላይ እርምጃ እየተወሰደ መሆኑን የቤንሻንጉል ጉሙዝ ክልል መንግስት አስታወቀ። የቢሮ ኃላፊ አቶ አብዮት አልቦር ታጣቂዎቹ አሁን እጃቸውን ለመንግስት እየሰጡ ከገቡ የሚወሰድባቸው እርምጃ የለም ሲሉ ለአሜሪካ ድምጽ ተናግረዋል። በሌላ በኩል የጉህዴን ሊቀመንበር መንግስት በታጣቂዎቹ ላይ የከፈተው ተኩስ መቀጠሉንና ንጹሃን ዜጎችም እየተጎዱ መሆናቸውን መንግስት የጀመረውንም ጦርነት ያቁም ሲሉ ጥሪ አቅርበዋል። የክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ ግን የጎዴንን ውንጀላ በተመለከተ በታጣቂዎቹ ላይ እርምጃ የመውሰዱ ተግባር ይቀጥላል፣ በሲቪሎች ላይ ግን የተደረገ ጥቃት ወይም የተሰነዘረ ጥቃት የለም ሲሉ ተናግረዋል። ናኮር መልካ ዝርዝሩን ያሰማናል።
የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮት አልቦሮ ለአሜሪካ ድምጽ በሰላማዊ መንገድ እጃቸውን የማይሰጡ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉህዴን ታጣቂዎች ላይ የሕግ የበላይነትን የማስከበር እርምጃ እየተወሰደ ነው ብለዋል። ለዚህም ምክንያት ነው ያሉትን አብራርተዋል። ኃላፊው
ጫካ ውስጥ ካምፕ የመሰረተ ትንኮሳ እየፈጸመ ዜጎች ላይ ጥቃት እየፈጸመ የሚገኝ የጉድን ታጣቂ እኔ ሰላማዊ ነኝ በካምፕ ያለሁት፣ ስለዚህ እዛ ቦታ ድረስ መጥተው የጸጥታ ኃይል ኦፕሬሽን ሰርቶብኛል የማለት ሞራልም እንትንም ሊኖሩ አይችልም። ቢኮዝ መንግስት ጥሪ እስካደረገ ድረስ ሰላማዊ የሆኑት እስከ ትናንት መሳሪያችን እያስረከቡ መጥቶ እየገቡ ነው። ለምሳሌ በዳንጉር በኩል ማለት ነው። መንግስት መደበኛ ህግ ማስከበርን ስራ ማቆም አለበት የሚለው አስተሳሰብ ትክክለኛ አስተሳሰብ አይደለም፣ ተቀባይነት ያለው አይደለም። ስለዚህ እኛ ጊዜ ገደብ አስቀምጠናል።
ከመቼ እስከ መቼ ነበረ
የተቀመጠላቸው ጊዜ ገደብ? አልፏል። ሆኖም ግን ጊዜ ገደቡ ስላለፈ ብቻ በህግ ማስከበሩ ብቸኛ አማራጭ እንሄዳለን ማለት አይደለም። አሁንም ቢሆን የሰላም ጥሪውን እያስተላለፍን ያለ ነው እንደ መንግስት ማለት ነው።
የክልሉ መንግስት ባለፈው ሳምንት ውስጥ 383 ከሚሆኑ የጉህዴን አባላት ጋር በመተከል ግልገል በለስ ከተማ በባህላዊ መንገድ እርቅ ማውረዱን ቢገልጽም ጉህዴን በበኩሉ እርቅ አለመካሄዱንና የመንግስት ኃይሎች በታጣቂዎቹ ላይ ባለፈው ቅዳሜ የከፈቱት ተኩስ መቀጠሉን ነው ያስታወቀው። የጉህዴን ሊቀመንበር አቶ ግራኝ ጉደታ ንጹሐን ዜጎችን ጨምሮ ሰለባ ሆነዋል ሲሉ ይገልጻሉ።
በእኛ በኩል አንዳችም ትንኮሳ እንዳይነሳ ብለን ተስማምተን ባለንበት ወቅት ነው ይሄ ሁሉ እየተፈጠረ ያለ። እስካሁን ድረስ በዳንጉር ወረዳ ከ25 በላይ አርሶ አደሮች ተገለዋል፣ ከነ ቤታቸው ተቃጥለዋል። ሚያዝያ 2 ቡላን ወረዳም እንደገና ጎደወር አሬ የሚባለው ቀበሌ ላይ 10 አርሶ አደሮች ተገለዋል። 16 ሴቶች እና 6 ህጻናቶችም ተማርኮ የት እንዳሉ አይታወቁም። ቤት ወደ 10 ተቃጥለዋል። የሞተ ሰው ገና እየተጠራ ነው። ደባጢ ወረዳ ትላንትና ጠዋት
የሰላም ግንባታና ጸጥታ ቢሮ ኃላፊው አቶ አብዮት በጉህዴን የሚቀርበውን ውንጀላ በማስተባበል ባለፈው ሳምንት ውስጥ በተከናወነው የእርቅ ስነ ስርዓት ላይ የጉህዴን ሊቀመንበርን ጨምሮ ሌሎች የታጣቂ ቡድኑ አመራሮች አልተገኙም ሲሉ መልሰው ይከሳሉ።
እዛ የጉህዴን አመራሩ ከማሽ ላይ ከመቀመጡ ጋር ተያይዞ እዚህ አካባቢ ያለው ለመግባት ፍላጎት የለው። ስለዚህ ከማሽ ላይ ያለ የጉህዴን አመራር በራሳቸው መስመር እጅ እንዲሰጡና ወደ ሰላማዊ መንገድ እንዲገቡ የማስደረግ ግዴታ አለባቸው እነዚህ አካላት።
አቶ ግራኝ በበኩላቸው እርሳቸውና ሌሎችም አመራሮች እንዲሁም የእርቅ ሂደቱን ለማሳካት እየጣሩ የነበሩ የአገር ሽማግሌዎች ከካማሽ ተነስተው ወደ መተከል እንዳይሄዱ እንቅፋት ስለሆነባቸው ችግር ገልጸዋል።
ባለፈው አመራሮች እንደታገቱ እስካሁን ድረስ መንገድ ዝግ ስለነበረ ወደ መተከል ለማሄድ በጣም ነው እየተቸገረ። ለዚህ በበረሃ ቆርጤን ለማሄድ ደግሞ መንገዱ በጣም ወጣ ወረድ ነው። አባይ ሸለቆ ደግሞ ተራራው በጣም አስቸጋሪ፣ በእግር ለማሄድም ያስቸገራል። ለዚህ ነው እንጂ የዘጋኝ ነው። እኔ ምክትል አሁን እየሄደ ነው። አሁን የኛ አገረ ሽማግሌዎችም ወደ 6 የሚሆኑ አብሮ ዛሬ ተነስቶ መተከል ይገባሉ። ታጣቂዎችም ያገኛሉ፣ ውያያሉ። ከዛ በኋላ የይርቁ ቀን ይወሰናሉ።
አቶ ግራኝ በመተከልና አሶሳ ውስጥ የታሰሩ የጉህዴንና ጉሙዝ አባላት እንዲፈቱ ያስቀመጡት ቅድመ ሁኔታ በመንግስት በኩል ተፈጻሚ አልሆነም ይላሉ። ሌላም ቅድመ ሁኔታ እንዳላቸው ይናገራሉ ሊቀመንበሩ።
እኛ የምንለው መከላከያ የሀገር መከላከያ ነው። ትንኮሳ እንዳይፈጥሩብን እንጂ እኛ በነሱ ላይ ተቃውሞ የለን። ሰዎች ከ500 በላይ ተፈተዋል። የከማሺዎች መተከል የታሰሩት አሶሳ የታሰሩት አንድም ሰው የተፈታ የለም። የኛ ከሶስታችን ከአመራሮች ውጭ
አቶ አብዮት አልቦሮ የጉህዴን ቅሬታን በተመለከተ ምላሽ ሰጥተዋል።
ከማሽ ላይ እንዲሆን ፈተናል፣ መተከል ላይ እንዲሆን ፈተናል። ጉህዴን ታጣቂ በሙሉ አባል ናቸው የተባሉትን ፈተናል። ለሰላሙም ሲባል የተከፈለ ዋጋ ነው። ከዚህ ውጭ ያለው እያቀረቡት ያለው አንደኛው ቅድመ ሁኔታ የጸጥታው ኃይል ከአካባቢ መውጣት አለበት፣ መከላከያም፣ የፌዴራል ፖሊስም፣ የክልል ልዩ ኃይሎችም ቢሆን መውጣት አለባቸው ነው። ይሄ ደግሞ በተአምር የማይችል መንግስትም አንቀበለውም፣ ደኮማንድ ፖስትም አንቀበለውም። ጤናማ አስተሳሰብ ስላለ ስለሆነ ማለት ነው።
አቶ ግራኝ አሁንም እርቅ መፈለጋቸውን ገልጸው በመተከል ስላለው ነባራዊ ሁኔታ ግን የገለልተኛ አካልን ጣልቃ ገብነት እንደሚሹ አስታውቀዋል። የሰላም ግንባታና ጸጥታ ቢሮ ኃላፊው ግን የጉዴንን ጥያቄ አይቀበሉም።
ምን ስለሆነ ነው በሌላ አካል የሚታየው? ሀገር የሚመራው መንግስት ነው አይደል? አሁን እኮ ታጣቂውና የመንግስት አካል ለእኩል ድርድር የሚቀርብ አካል አይደል? የሰላም ጥሪ ነው ያደረገ እንጂ የድርድር ምዕራፍ እየከፈተ አይደለም።
ባለፈው ወር ውስጥ በካማሺ ዞን በመንግስትና ጉዴን አመራሮችና ታጣቂዎች መካከል በተደረገው እርቅ አካባቢው መረጋጋቱንና የማህበራዊና ኢኮኖሚያዊ ሁነቶች መቀጠላቸውን የታጣቂው ቡድንም ሆነ መንግስት ገልጸው የነበረ ቢሆንም የመተከል እርቀ ሰላም ግን እያወዛገበ ይገኛል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው የሰማችሁት። ለዕለቱ የያዝነውን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ደቡብ ክልል ነው የምንወስዳችሁ። በደቡብ ምዕራብ ኢትዮጵያ ሕዝቦች ዞን ዳውሮ ዞን በተከሰተ ድርቅ ከ100,000 በላይ ዜጎች ለረሃብ መጋለጣቸውን የክልሉ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ድርቁ የተከሰተው የበልግ ዝናብ ባለመጣሉና የአየር ጸባይ በመዛባቱ ሲሆን ቁጥራቸው የበዙ ከብቶች መሞታቸውንም ኮሚሽነር ሳንጋ ሼኔ ለአሜሪካ ድምጽ በስልክ ተናግረዋል። ዮናታን ዘብዲዮስ ዝርዝር አለው።
የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ሳንጋ ሸንም ከ2013 ዓ.ም ጥር ወር ጀምሮ መጣል የነበረበት ዝናብ ባለመጣሉ በዳውሮ ዞን 5 ወረዳዎች ድርቅ ተከስቷል ብሏል።
በልግ ማለት አምና ከየካቲት ጥርም ጀምሮ የሚዘንበው ዝናብ እንደ ሀገርም ችግር ነበረው። ከዚያ ጋር ተያይዞ ዝናቡ እንደሌላ ጊዜ ለሰብል በሚበቃ መልኩ ዝናብ አለመኖር ነው ያመጣው።
አካባቢው በዋናነት የበልግ አብቃይ ሲሆን በበልግና በመኸር ወቅት የሚጠበቀው እርጥበት ስላነሰ ምርት ባለመመረቱ በተለይ በዛባ ገዞ ወረዳ ከ44,000 በላይ ሰዎች እየተራቡ መሆናቸውን ተናግሯል።
ድርቁ በዋናነት ከ5 ወረዳዎች ላይ ነው ያለው። ሌላው እነዚህ የኦሞ ተፋሰስን ተከትሎ አሉ ወረዳዎች አሉ። እነሱ አሁን አንደኛው የካርታ ዙሪያ ይባላል። ዞኑ ዋና ከተማ ጥግን ይዞ ይሄ የተፋሰስ ኦሞ ጊሬ ተፋሰስ ኦሞ ጎጆ ተፋሰስ የሚባለው ካርታ ዙሪያ ዘና ወረዳ፣ እንደዚሁም ሎማ ሲካና አሁን የምንለው ዛባ ገዞ ወረዳዎች ቆላማ አካባቢዎች አፌክት ናቸው። ስለዚህ ኒርሊ ከ100,000 በላይ ሰው ነው ወደዚህ ድርቅ ተጋልጧል።
ከብቶቻቸውም እየሞቱባቸው መሆኑን ገልጧል።
ግንድ በሽታ በጣም ብዙ ከብቶች ሞቷል። በጣም ብዙ እዛች አሁን አንድ ወረዳ ላይ ከ1,600 በላይ ከብት እንደሞተ ነው እንስሳትና አሳ ሀብት ልማት አስስመንት የሚያሳየው። እንደ ዞን በጣም ብዙ እነዚህ 5 ወረዳዎች ላይ ቁጥሩን አሁን አላስታውትም እ በጣም ብዙ እንስሳት በተለይ ቀንድ ከብቶች ሞተዋል። እዛ ወንዝ ዳር ላሉ አርሶ አደሮች ከብት በእጃቸው የለም።
አጠቃላይ የዞኑ የምርት መጠን ከ50% በላይ መቀነሱን፣ አሁን ድርቁ በተከሰተባቸው አንዳንድ ወረዳዎች ደግሞ ምርቱ ሙሉ በሙሉ ማለት በሚቻልበት ሁኔታ ጠፍቷል ያሉት ኮሚሽነሩ ብዙ ሰዎችም ለምግብ እጥረት መጋለጣቸውና እናቶችና ሕፃናት በአስቸጋሪ ሁኔታ ውስጥ እንደሚገኙም ተናግሯል። በተከሰተው ድርቅ ለተጎዱ ዜጎች በተለያዩ አካላት ድጋፍ የተደረገ ስለመሆኑም ገልጧል።
ድጋፍ ከፌደራልም ከክልል መንግስትም በቂ ድጋፍ ቀርቧል። በተለይ አሁን በዋናነት ዛባ ገዞ ያለው ወረዳ ላይ ምግብም በተገቢው ቀርቧል። ከመንግስት በኩል አሁን ስርጭት እየተደረገ ነው ያለው። ለልጆች ለሕፃናት የሚሆን የአሌ ምግብና ሌሎችም በመንግስት በኩል ቀርቧል። ከዚያ ውጭ የህብረተሰቡ ተሳትፎ በጣም ከፍተኛ ነው። ስለዚህ አካባቢ እንትን አድርጓል። ሌሎች አሁን ቅድም ያልኳቸው ወረዳዎች ላይ ያው አስመንት እየተሰራ ህጻናት የተጎዱ ካሉ አስመንት እየተሰራ ነው። ምግብ ደግሞ የነዚህ አካባቢዎችን አሁን እየቀረበ ያለበት ሁኔታ ነው ያለ 9,000 ኩንታል በላይ ቀርቧል።
ከጊዜያዊ ድጋፍ በተጨማሪ ለዘላቂ መፍትሄ የታሰበ ስልት ካለ የተጠየቁት ኮሚሽነሩ ይህንም ብሏል።
አንደኛው ጊዜ የሚደረገው ነገር አሁን እየተደረገ ነው አለው። በምግብም በተለያየ መልኩ ድጋፍ እየተደረገ ነው አለው። ቀጣይ ደግሞ በዚህ በአስር ጊዜ ዝናብ ምናልባት የሚመጣ ከሆነ በእጃቸው የሚዘራ የሌሉትን ለይቶ የዘር የማቅረብ ቶሎ የሚደርስ ዘር አቅርቦ በተቻለ መጠን ባላቸው ማሳ ላይ ተደጋግፎ እንደምን አድርጎ ይህንን እንዲዘሩ የማድረግ ነው። ቀጣይ ግን እዚህ አካባቢ ብዙ ጊዜ ያው በድርቅ ይመታል። ብዙ ጊዜ የዘንድሮ አይነት አይደለም እንጂ ላግም እንደዚህ አይነት ችግሮች ይመጣል። ግን የዘንድሮ በጣም ከፍተኛ ነው እንጂ ስለዚህ ዋናው ነገር የሚሰው ከዚህ አካባቢ ሰዎች ምናልባት እንግዲህ ሌላ ቦታ የታማ የሆነ ቦታ ዝናብ በቂ ዝናብ ያለበት አካባቢ ላይ ቀጣይ ጥናት ተደርጎ የህብረተሰቡንም ፍላጎት መሰረት አድርጎ ጥናት ተደርጎ የሚመለስ ነገር ይኖራል። እንደ ክልል መንግስትም ጥናት የሚያስፈልገው ነገር እንዳለ ያውቃለው። ስለዚህ ጥናት ከተደረገ በኋላ ዘላቂ መፍትሄ በክልሉ በኩል የሚቀመጥ ነው።
ድርቁ ከፍተኛ የሆነ ማህበራዊና ኢኮኖሚያዊ ጫና በህዝቡ ላይ ማድረሱም ተገልጧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
በተከታዩ ዘገባችን ደግሞ ወደ ባህር ዳር ነው የምንወስዳችሁ። ባህር ዳር ከተማ ዛሬ የፖሊዮ ክትባትን መስጠት በይፋ ተጀምሯል። እንግዲህ ፖሊዮ ከኢትዮጵያ መጥፋቱ ከተነገረ ከ2009 በኋላ አሁን ደግሞ በድጋሚ መምጣቱ ታውቋል። ይህንንም ለማጥፋት ዛሬ የክትባት ዘመቻ መሰጠት ተጀምሯል። ከ5 ዓመት በታች ለሆናቸው 17 ሚሊዮን የሚጠጉ ህጻናት የቤት ለቤት የፖሊዮ ክትባትም እንደሚሰጥ ታውቋል። ይህንን ስነ ስርዓት የተከታተለችው ባህር ዳር የምትገኘው ዘጋቢያችን አስቴር ምስጋናው ናት፣ እንደሚከተለው ታቀርበዋለች።
ዛሬ በባህር ዳር ከተማ በሀገር አቀፍ ደረጃ ሁለተኛው ዙር የልጅነት ልምሻ ወይም ፖሊዮ ክትባት መሰጠት ተጀምሯል። በድንበር አካባቢ ባለው ጥንቃቄ ማነስ የተነሳ ኢትዮጵያ ከልጅነት ልምሻ ወይም ፖሊዮ በሽታ ነፃ መሆኗን ካረጋገጠች ከ2006 በኋላ
የልጅነት ልምሻ በሽታ ሊከሰት መቻሉን የገለጹ
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር አቶ አስቻለው አባይነህ ናቸው። አሁንም አፍሪካ ተገቢውን ጥንቃቄ ማድረግ እንደሚገባት ተናግረዋል።
የዓለም ጤና ድርጅት የአፍሪካ እንዲሁም የዓለም የተቋቋመ ኮሚቴ በኢትዮጵያ ያለውን አጠቃላይ ነባራዊ ሁኔታ ፖሊዮን በተመለከተ ከገመገመ በኋላ ኢትዮጵያ ከፖሊዮ ነፃ መሆኗን በተለይ ከዋይድ ፖሊዮ ነፃ መሆኗን በ2009 ማረጋገጫ ሰርተፍኬት ተሰጥቶ ነበር። ነገር ግን እሱንም ተከትሎ በአፍሪካ ከዋይድ ፖሊዮ ነፃ መሆኗ እንደ አህጉር ባለፉት 2 ዓመታት የነፃ መሆኗ ተረጋግጧል። ነገር ግን በአጎራባች ሀገራት ሲንቀሳቀስ የነበረ በክትባት እጥረት ምክንያት የሚከሰት ፖሊዮ በሽታ በመከሰቱና ይሄም በሀገራችን በታህሳስ ወር 2011 ዓ.ም በሶማሌ ክልል ከሶማሌላንድ በመጣ ዜጋ ላይ መገኘቱ ይታወሳል። ይሄም የሆነበት አንደኛ ጠንካራ የሆነ የቅኝት ስርዓት በመኖሩ ምክንያት ይህም የኬስ ዲቴክት ማድረግ ወይም ደግሞ መገኘት ችሎ ነበር። እሱን ተከትሎ ወደ አሁኑ በሽታው በቀላሉ ከሰው ወደ ሰው ወይም ከአንድ ቦታ በሌላ ቦታ በቀላሉ የሚዛመድ በመሆኑ ወዲያው በደቡብ፣ በኦሮሚያ፣ በአማራ፣ በድሬዳዋ በሰርከ ሰዎች ከተወሰደ ናሙና በሽታው መኖሩ ስለተረጋገጠ ለቅንጅት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጤና ሚኒስቴር እንዲሁም ከክልል ጤና ቢሮዎች ህብረተሰብ ጤና ኢንስቲትዩት እና ከአጋር አካላት ከደብሬቾ ከዩኒሴፍ እና ሌሎች ባለድርሻ አካላት ጭምር ማለት ነው። ይህንንም በማድረጋችን ወረርሽኙን ለመከላከል ተችሏል፣ በወቅቱ እንዳይስፋፋ። ነገር ግን ሙሉ በሙሉ ከሀገራችንም ብሎም ከአፍሪካም ለማጥፋት በተቀናጀ መንገድ መስራት
በኢትዮጵያ ከትግራይ ከአፋርና በአማራ ክልል ደግሞ በህወሓት ቁጥጥር ስር በነበሩ ማለትም ሰሜንና ደቡብ ወሎ እንዲሁም ዋግምራ ብሔረሰብ አስተዳደር ውጪ ሁለተኛው ዙር ክትባት ለ3 ቀናት ይሰጣል ብለዋል አቶ አስቻለው። በአማራ ክልል በሁለተኛው ዙር ቤት ለቤት በሚሰጠው ክትባት 2.3 ሚሊዮን ህጻናት ክትባቱን ይወስዳሉ ተብሏል። በባህር ዳር ሀገረ ስብከት ሰንበት ትምህርት ቤት ማደራጃ መምሪያ ኃላፊ መጋቢ ሚስጥር ቆምላቸው ወላጆች ልጆቻቸውን እንዲያስከትቡ መክረዋል።
የፖሊዮ ክትባት ለህፃናቱ ወሳኝ ነው። ህፃናት በመንፈሳዊ ህይወታቸው ቤተክርስቲያን፣ በስጋ ህይወታቸው ደግሞ በዚው በሳይንሳዊ ሂደት ተከትበው ጤናማ ህይወት ኖረው አድገው ለሀገር እንዲጠቅሙ መልካም ነው። ከዚህ በፊት ክትባት ባልነበረበት ሰዓት ስንት ህፃናት እናተናል እና ወላጆች ይህንን ተገንዝበው ይህ ምንም አይነት ጉዳት እንደሌለው ነግረውናል ሳይንቲስቶች። እንዲያስከትቡ ነው መልክቴን የማስተላለፍ።
የልጅነት ልምሻ ወይም ፖሊዮ በሀገር አቀፍ ደረጃ በአንደኛው ዙር ጥቅምት ላይ የተሰጠ ሲሆን ሁለተኛው ዙር ደግሞ ከሚያዝያ 7 እስከ 10 ድረስ እየተሰጠ ይገኛል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
በኢትዮጵያ ከሚገኙ ዘጋቢዎቻችን የደረሱንን ዘገባዎች ነበር ያሰማናችሁ። አሁን ደግሞ እስቲ ወደዚህ ወደ ዩናይትድ ስቴትስ እንመልሳችሁ። በተከታዩ ዘገባ በዩናይትድ ስቴትስ ሚችጋን ግዛት ነዋሪ የሆነው የ26 ዓመቱ የኮንጎ ስደተኛ ፓትሪክ ሊዮያ የሚነዳው መኪና ሰሌዳ ቁጥር ከመኪናው አይነት ጋር ባለመገናኘቱ ትራፊክ ፖሊስ እንዳስቆመው ፖሊስ አስታውቋል። ያንን ተከትሎም ነጭ አንድ ጥቁር ግለሰብ በነጭ ፖሊስ ተተኩሶበት ሕይወቱ አልፏል። የሎዮያ ቤተሰቦችም ለመጀመሪያ ጊዜ ስለ ሁኔታው የተሰማቸውን አደባባይ ወጥተው ተናግረዋል። ዘገባውን ያደረሰን ሎረል ቦማን ሲሆን ስመኝሽ ቆየት አቀርበዋለች። አድማጮች፣ ተመልካቾቻችን ቀጥሎ በምትመለከቱት ዘገባ ላይ አሰቃቂ ምስሎች በመካተታቸው ጥንቃቄ እንድታደርጉ እናሳስባለን። ወደ ዘገባው።
ይህን ምስል መመልከት አስቸጋሪ ነው። መጀመሪያ ላይ አንድ ግራ የተጋባ የኮንጎ ስደተኛ ከመኪናው ውጪ ቆሞ የሚችጋን ፖሊስ ባልደረባ ወደ እሱ ሲጠጋ ይታያል። ከዛ ይሮጣል፣ ግብ ግብም ይከተላል። ጥቂት ቆይቶ በምስሉ ላይ እንደሚታየው ፖሊስ ጭንቅላቱ ላይ ተኩሶ በገደለው አካል ላይ ቆሞ ይስተዋላል። የአካባቢው ፖሊስ እንዳስታወቀው የ26 ዓመቱን ወጣት ፖሊስ ያስቆመው የትራፊክ ሕግ ተላልፈሃል በሚል ነው። የወጣቱን አባት ፒተር ሊዮያና እናቱን ዶርካስ ሊዮያን ጨምሮ ቤተሰቦቹ ለመጀመሪያ ጊዜ በጉዳዩ ላይ ስሜታቸውን ገልጸዋል።
Sikukua najua kama hapa mwainchi. I didn't know that here in America.
እዚህ አሜሪካ ውስጥ ሰው ባለበት የሚገደልበት አይነት ግድያ እንዳለ ጥይት በያዘ ሰውና በፖሊስ ሰው እንደሚገደል አላውቅም ነበረ። እኔም አውቀው አሜሪካ ውስጥ ፖሊስ ስታገኝ ደህንነት እንደሚሰማ ነበረ።
ኮንጎን ጥለን የወጣ ነው። እንኖርበት የነበረው አካባቢ ደህንነቱ አስተማማኝ ስላልነበረ ነው። ጦርነት ነበር። ስለዚህ እዚህ ደህንነት ያለበት ሰላማዊ የሆነ የሚያስተማመን ቦታ የመጣን መስሎኝ ነበር። ግን ልጄ በጥይት ተመቶ መገደሉ ከማስበው በላይ ሆኖብኛል።
ፓትሪክን ተኩሶ የገደለው የፖሊስ ባልደረባ ደሞዝ እየተከፈለው እረፍት እንዲወስድ ተደርጓል። ስሙና ማንነቱ ግን ይፋ አልተደረገም።
There is an entire investigation being conducted by the Michigan
State. የሚችጋን ግዛት ፖሊስ ሁኔታውን እያጣራ ነው። እኔ በጉዳዩ ላይ ባለኝ ቅርበት ምክንያት እንዲሁም በአሰራሩ መሰረት ስለምርመራው ማወቅ አልችልም። በዚህ ወቅት የፖሊስ ውሳኔ ማሳለፍም ሆነ ወንጀለኛ መቅጫ ሕግ ዙሪያ ድምዳሜ መስጠት አልችልም።
የዜጎች መብት ላይ የሚሰራው ጠበቃ ቤን ክራምፕ የፓትሪክን ቤተሰቦች የወከለ ጠበቃ ሲሆን ፖሊሱ ላይ ክስ እንዲመሰረትና ሕግ ፊት እንዲቀርብ ይፈልጋል።
በዩናይትድ ስቴትስ ውስጥ መሪዎቻችን እኛ የራሽያ ወታደሮች የዩክሬን ንጹሐን ዜጎችን ከጀርባቸው ጭንቅላታቸው ላይ በመተኮስ መግደላቸውን እናወግዛለን።
ፍትህ የሚጠይቁ ተቃዋሚዎችም ጥያቄያቸውን ይዘው አደባባይ ወጥተዋል። ከነዚህ ፍትህ ጠያቂዎች መካከል ብሪያና ፒርሰን አንዷ ናት።
ድምጻችንን ማሰማት አለብን እና መለወጥ ያለባቸው ነገሮች መፈጸም አለባቸው። እኛ ድምጻችንን ካላሰማን ግን ለውጥ ማምጣት አይችልም።
አሜሪካ ውስጥ ጥቁር ሴቶችና ወንዶች በፖሊስ መገደላቸው እጅግ ያስቆጣ ጉዳይ ነው። ይህም ድርጊት በተመሳሳይ ቁጣ እየቀሰቀሰ ሲሆን እንደ አውሮፓውያን አቆጣጠር በ2020 በሚኒሶታ በነጭ ፖሊስ የተገደለውና በመላ ሀገሪቱ በዘረኝነት ዙሪያ ፍትህ እንዲኖር የሚጠይቁ ተቃውሞዎችን የቀሰቀሰው የጥቁሩ ወጣት ጆርጅ ፍሎይድ ግድያ በድጋሚ እንዲታወስ አድርጓል።
ወደ ተከታዩ ዘገባችን እንወሰዳችሁ። የዓለም አቀፉ የወንጀል ፍርድ ቤት ጠቅላይ አቃቤ ሕግ ካሪም ካህን ከትላንት በስቲያ ረቡ ዩክሬን ቡቻ ያለውን የጅምላ መቃብር ጎብኝተዋል። ከዚያ በኋላ ለጋዜጠኞች በሰጡት መግለጫም ዩክሬን ወንጀል የተፈጸመባት ስፍራ ናት ብለዋል። ዩናይትድ ስቴትስ እነዚያ ወንጀሎች በሰነድነት እንዲመዘገቡ የምትረዳ መሆኑንም የቪኦኤ ከፍተኛ ዲፕሎማሲ ዘጋቢ ሲድኒ ሴን ዘገባ ያስረዳል። ደረጀ ደስታ እንደሚከተለው ይዞታል።
የጦር ወንጀል አቃቢያን ሕጎች በዩክሬን መዲና አቅራቢያ በምትገኘው ቡቻን ትናንት ረቡዕ ጎብኝተዋል። በስፍራው የተሰማሩ ባለሙያዎች ያጠናቀሯቸውን መረጃዎች ተከትለው እንደሚሰሩባቸውም ቃል ገብተዋል። የዓለም አቀፉ ወንጀል ፍርድ ቤት ጠቅላይ አቃቢ ህግ ከሪም ካህን ለጋዜጠኞች ሲናገሩ እንዲህ ብለዋል።
Every individual, particularly civilians,
እያንዳንዱ ሰው በተለይም ሰላማዊ ዜጎች የተረጋጉ መብቶች አሏቸው። ስለነርሱ መናገር ይኖርብናል። የተፈጸመው ነገር ምን እንደሆነ ለማወቅ ሁነቱን ልንደርስበት ይገባል። ተጠያቂነት ካለ ዳኛው ይወስናል።
መቀመጫውን በኔዘርላንድ ሄግ ያደረገው የዓለም አቀፍ የወንጀል ፍርድ ቤት ICC ዩክሬን ውስጥ በሩሲያ ኃይሎች ተፈጽመዋል የተባሉትን የጦር ወንጀሎች መመርመር ጀምሯል። ሩሲያም ሆኑ ዩናይትድ ስቴትስ የዚህ ድርጅት አባል አይደሉም። በዩክሬን የዩናይትድ ስቴትስ ከፍተኛ ዲፕሎማት የሩሲያው ፕሬዝዳንት ቭላድሚር ፑቲን በተለያዩ የዩክሬን ከተሞች የተፈጸሙ ግፎችን የሐሰት እና የተቀነባበሩ አለመሆናቸውን መላው ዓለም ያውቃል ብለዋል። በዩክሬን የዩናይትድ ስቴትስ ከፍተኛ ዲፕሎማት ክርስቲና ክቬን በአሉራ ቴሌቪዥን ላይ ይህንን ሲገልጹ
The world knows that he's responsible for the train station blast in Kramatorsk.
ክራማቶርስክ በሚገኘው የባቡር ጣቢያ ስለደረሰው ፍንዳታ እሳቸው ተጠያቂ መሆናቸውን ዓለም ያውቃል። በቡቻ ለተፈጸመው ልቂት እሳቸው ተጠያቂ ናቸው። በማሪዮፖል ለደረሰው ውድመት ተጠያቂው እሳቸው ናቸው። በካርኪቭ ለደረሰውም ጥፋት ተጠያቂ ናቸው። ጣታቸውን ጠቁሞ ሊያሳብቡበት የሚችሉት ሌላ ማንም ሰው የለም። መላው ዓለም ያንን ያውቃል።
ትናንት ረቡዕ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ መግለጫ በሰጡበት ወቅት ዩናይትድ ስቴትስ በዩክሬን የራሷን ምርመራ ያላካሄደች ሲሆን ፕሬዚደንት ባይደን አስቀድመው የዘር ማጥፋት የሚል ቃል መጠቀማቸው ያለ ጊዜው አይሆንም ወይ የሚል ጥያቄ ቀርቦላቸው ነበር። እንዲህ ብለው መለሱ።
We are engaged in a process at this very moment to work with partners around the world but in the
አሁን በዚህ ሰዓት በቅድሚያ በመላው ዓለም ካሉ አጋሮቻችን ጋር ሆነን ሂደቱ ላይ መሳተፍ ጀምረናል። ዩክሬናውያን አጋሮቻችን የተፈጸመውን ግፍና የጦር ወንጀል ሊሆኑ የሚችሉትን ድርጊቶች ለማሳየት መረጃዎች በመሰብሰብ እየረዱ ሰነዶችን እያዘጋጁ ማስረጃዎችን እየጠበቁ ነው። በርግጥ የዚያው ጥይት የዚያ ህጋዊ ግኝት ዘር ማጥፋት ከሆነ ኮዲሁ የወንጀል ክስ ለመመስረት የሚያስችል ቡድን በስራቸው ካቋቋሙት ከዩክሬኗ ጠቅላይ አቃቤ ህግ ጋር እየሰራ ነው።
የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያው ፕሬዝዳንት ቭላድሚር ፑቲን ወደ ዓለም አቀፉ የወንጀል ፍርድ ቤት እንዲቀርቡ እንዲደረግ እንዲህ ሲሉ ጠይቀዋል።
Усі провідні держави світу
All the world's leading states have
አሁን በሌሉበት ሁኔታ እንኳን በጦር ወንጀል መከሰስ ማለት በራስ ላይ የሚጥለው ገደብ አለው። በዝቅተኛ ደረጃ ያለ ሰው እኔ ራሴን ለጦር ወንጀል ማጋለጥ አልፈልግም ሊል ይችላል። ያ ማለት እድሜ ልክን በሩሲያ ታግቶ መቆየት ማለት ነው። ምክንያቱም አገር ለቆ የሚወጣ ሰው በየትኛውም አገር ተይዞ ባለው ዓለም አቀፋዊ ስልጣን ስምምነት መሰረት በተያዘበት አገር ሊዳኝ ይችላል። ይህ ደግሞ በፑቲንም ላይ ተፈጻሚ ይሆናል።
ባለሙያዎች ለቪኦኤ እንደተናገሩት የሩሲያ ወታደሮች በዩክሬን ስካሉ ድረስ መረጃዎችን በሙሉ ማግኘት ጨርሶ የማይቻል እንደሚሆን ገልጸዋል። ይሁን እንጂ እንዲህም ሆኖ ወንጀለኞችን ጥፋተኛ ማድረግና ስለ ጥፋታቸው ማዋረድ ትርጉም የሚሰጥ ነገር ነው ብለዋል። በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ ሳይንስ ረዳት ፕሮፌሰር የሆኑት አሌክዛንደር ዶንስ ይህን ብለዋል።
Now holding war crimes trials even in absentia can have a deterrent effect.
ዓለምን የሚመሩ አገሮች በሙሉ ሩሲያ በክራማቶርስክ ያደረገችውን ጥቃት አውግዘዋል። ለዚህ የጦር ወንጀል ጠንካራ ዓለም አቀፋዊ ምላሽ እንጠብቃለን። በቡቻ እንደተፈጸመው የጅምላ ልቂት እንደ ብዙዎቹ የሩሲያ የጦር ወንጀሎች በክራማቶርስክ የተፈጸመው የሚሳኤል ጥቃትም አሁን ተግባራዊ ሊደረግ እንደተቃረበው በችሎቱ ከሚቀርቡ የክስ መዝገቦች አንዱ መሆን አለበት።
ባለፈው ማክሰኞ ፕሬዝዳንት ፑቲን በሰጡት መግለጫ ምንም ማስረጃ ባያቀርቡም የቡቻው የጦር ወንጀል ሪፖርት በሐሰት የተቀነባበረ ነው ሲሉ ከጅምላ መቃብሮችና ከበርካታ የአይን ምስክሮች የተገኙ ዘገባዎችንና ማስረጃዎችን የተቃረነ ነገር ተናግረዋል።
የተከበራችሁ አድማጮች እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ የአርብ ምሽት ዝግጅታችንን ነው። በነገራችን ላይ አድማጮች በዝግጅቶቻችን ላይ አስተያየት ሲኖራችሁ፣ ጥቆማዎች ሲኖራችሁ፣ በፕሮግራማችን ላይ ቢካተት ብትጠይቁልን የምትሉት ሀሳብ ሲኖራችሁ በምን ነው የምታገኙን?
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የመደመር ምልክቱንና አንድን ተጭናችሁ 202-251-3505 በሚለው የዋትሳፕ ቁጥራችን የምታደርሱን በድምጽ የተቀረጸ መልእክታችሁንና የጽሁፍ መልእክታችሁን ነው። እንዲሁም እንድንደውልላችሁ ከፈለጋችሁ ስልክ ቁጥራችሁን በመተው እናገኛችኋለን እንጂ በስልክ ጥሪ ለማድረግ የምትጠቀሙት 202-205-9942 የውስጥ መስመር 14ን ብቻ ነው። አሁን ወደ ሁለተኛው አጋማሽ የመጀመሪያው ዘገባችን እናልፋለን። ወደ ትግራይ ክልል መቀሌ ነው የምንሄደው። በመቀሌ የሚገኙ የእስልምና እምነት ተከታዮች አፍጥርን እንዴት እያከበሩት ነው? በትግራይ ክልል በእስልምና አማኞች ዘንድ የረመዳን የጾም ወር እንዴት የተከበረ ነው? በተለይ የኢፍጣር መርሃ ግብርን አስመልክቶ በመቀሌ የሚገኙ አማኞችን አነጋግሮ ሙልጌታ ጽብሃ በተከታዩ ዘገባ ያሰማናል።
የዘንድሮ የረመዳን ጾም በተለይ የኢፍጣር መርሃ ግብር አስመልክቶ አስተያየት ከሰጡኝ የእስልምና ሃይማኖት ተከታዮች አንዱ በመቀለ ኻሊድ መስጊድ ያገኘኋቸው አቶ አደም ያሲን ሐሰን ይባላሉ።
አፍታሞቹ በተቻላቸው መጠን ይተባበራሉ። እንደ ድሮ እኳ ሳይሆን ችግር በጣም አለ። ድሮ ሀብታሞች ይሰጡ ነበር። 30 ሰው 10 ሰው ብለው ይወስዱ ነበር። ፍጥር ፍጥር አብልተው አጠጥተው ልብስ ሰጥተው ይሰዱ ነበር። አሁን እንደሱ አልተቻለም። እኮነ ማጭሮ ከክሳቸው ብዙ ወጪ ማድረጉ ስለሌለ ገንዘብ ስላጨረ ብዙ ለመስራት አልተቻለም። ባንክ ስለሌለ ስራ ስለሌለ ልረዱና ልንቀሳቀሱ በጣም አልቻሉ መስላቸው።
አህመድ አወል የተባለ በበኩሉ በልማድ ለኢፍጣር የሚውሉ እንደ ቴምር፣ ሩዝና ሌሎች ምግቦች በቅርብ ለማግኘት ተቸግረናል። በገበያ የተገኘውም ዋጋው በጣም ውድ ነው ብሏል።
መሰረታዊ የሚባሉ ነገሮች ለምሳሌ እንደ ተምር፣ ሩዝ፣ ዘይት ነገሮች በጣም ለማግኘት በጣም ከባድ ነው። እንግዲህ የህብረተሰቡ ካለችው ትንሽ ክማች ጥራት ነገር ትንሽ እያካፈለ ነው እያሳለፈ ያለ። የአፍጥር ፕሮግራም ድሮ ጥሩ ነበረ። ያለውን አዘጋጅተው ሰባስበው ብር ይሁን ምንምን አዘጋጅተው ተምርም ይሁን ምግብ ይሁን አስተካክለው አዘጋጅተው ምስኪኖች ጠርቶ ያበላ ነበረ። አሁን ግን ከብደዋል። ለራሱ ስለከበደው ለራሱ ማፍጠሪያ ያረጋ ትንሽ በሰሃን አድርጎ ጎረቤቱ ያለችው ምናምን ነው እንጂ እንደ ድሮ አይደለም። ከበድ ይላል። እንግዲህ ሮሞዳን ብቻ ሳይሆን እንዳለ ህብረተሰቡም በጣም ተቸግረዋል። በይበልጥ አሁን በሮሞዳን ደግሞ ጾመውለ የሚበላ ስታጣ በጣም ያሳዝናል። እኔ በህይወቴ እንደዚህ ሮሞዳን ብዙ አሳልፍ ያለው እንዳሁኑ አይቻላቅም። ጭራሽ ከባድ ነው። እንግዲህ ይሄ የዓለም ማህበረሰብ እንግዲህ አንድ መፍትሄ ካላመጣ በጣም ይከብዳል። እንግዲህ
ከአሁን በፊት የነበረው የመተጋገዝ ባህል ለማስቀጠል ተቸግረናል። ምክንያቱም ሀብታም ይሁን ድሃ በአሁኑ ጊዜ ባንክ በመዘጋቱና ስራም ስለሌለ እኩል ሆኗል ብሏል አህመድ። ወይዘሮ ስቶም መሐመድ ብርሃን የተባሉ በበኩላቸው የዘንድሮ ረመዳን በትግራይ ባለው የምግብ እጦት ምክንያት ችግር ውስጥ ሆነን ነው እያሳለፍን የምንገኘው ብለዋል።
የረመዳን በጣም ያሳዝናል። የነበረውና አሁን ያለው በጣም የልይይት አለው። ግን ምንም ማድረግ አይቻልም። ወቅቱ ያመጣው ስለሆነ በወቅቱ ጋር ምንም ለአላህ ጥላታ እንዳያደረገን በቃ ዳዓ ማድረግ ብቻ ነው ያለንም እንጂ ፍጡር በልቶ ሌሊት የማይበላ ሰው ነው የሚበዛ። ከዚህ የሚያሳዝን ነገር የለም። ሰው ደግሞ ለመኖር መብላት አለበት። ካልበላ በጣም ያሳዝናል። የሚኖር ከሰው ለደስታ ለሳቅ ለጨዋታ ለሰሰት ነው ከሁሉ የወጣን ነውኛ። የትግራይ ሰው በጣም ያሳዝናል። በዚህ ስታዩ በጣም ያሳዝናል። ባንክም የለም መውጣት የለም ያለው ብርም አጥቷል የሌለው ማጥቷል አንድ ነው ያለው አሁን ያለው በጣም በብዙ ችግር ነው ያለ ነው እና ዳርጉልኝ በአለም ላይ ያላችሁ ሰው ነው የሚለው።
አቶ አብዱራህማን መሐመድ ሳሊህ የተባሉ በበኩላቸው
ረመዳን የኑሮ ጉዳይ ነው ያናውራ በጣም ያወረደ ነው ያለው እንቅስቃሴ የለም ሌላው ግን በሰላም ሰግደን እንወጣለን መስጊዳችን በሰላም እንገባለን እንደድሮው ነው ሰላም ያለ ነው አልሐምዱሊላህ አምናማ ቤታችን ነው የምንሰግደው እንደምታውቀው ሰላም ስላል ነበር አሁን ግን አልሐምዱሊላህ ሰላም ነው ያለ በሰላም እንኖራለን ያለን ቤት ባፈራው ነው እንጂ እንደድሮው አፍጥር በወዞ የለም እንቅስቃሴ የለም ገቢ የለም።
ሁሉንም አስተያየት የሰጡኝ ሰዎች በቀጣይ አመት ረመዳን ይህንን ችግር ተወግደው ሰላም የሚሰፍንበት እንዲሆን ነው ምኞታቸው የገለጹት። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
አድማጮች አሁን በተከታዩ ዝግጅታችን የሁለት ሰዎችን ታሪክ እናስደምጣችኋለን። በሩሲያና በዩክሬን ጦርነት ላይ እንዳሉ ይታወቃል። እስቲ ቀዳሚውን የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪን የህይወት ታሪክ አጠር ተደርጎ የተሰራ የተቀነጨበ እናስደምጣችኋለን። ዘለንስኪ የሩሲያን ወረራ ለመቋቋም በኪየቭ በመቆየት ሰዎቻቸውን አነሳስተዋል። ስሜት በሚነኩ ንግግሮቻቸውም የአብዛኛውን ዓለም ቀልብ ስበዋል። መሪዎች ህዝባቸውን በመርዳት የበለጠውን እንዲያደርጉም አሳስበዋል። እኚህ የቀድሞ ተዋናይና ኮሜዲያን እንደምን አድርገው የጦርነት ወቅት ፕሬዝዳንት ለመሆን እንደበቁ በማስመልከት የቪኦኤ ዘጋቢ ሲድኒ ሴን ያጠናቀረችውን ዘገባ ስመኝሽ ደረጀ ይቅርታ ደረጀ ደስታ ያቀርበዋል።
Всім доброго ранку, українці. Зараз в мережі дуже багато з'явилось фейкової інформації, що
ዩክሬናውያን ወገኖቼ ሁላችሁም እንደምን አደራችሁ? ያው መቼም ብዙ የሐሰት ወሬዎች እየተሰራጩ ነው።
መጋቢት ውስጥ ዩክሬን በተወረረችበት ሁለተኛው ቀን ፕሬዝዳንት ቮሎዲሚር ዘለንስኪ ራሳቸው በኪየቭ ነበሩ። እዚያው ኪየቭ ውስጥ ከደጅ ሆነው የራሳቸውን ምስል በቪዲዮ በመቅረጽ የሩሲያውን ድብደባ ለማብለጥ አገር ለቀው ሸሽተዋል የተባለውን የሐሰት ወሬ አስተባብለዋል። ዩክሬናውያን ወዳጆቻቸውን እዚሁ ነኝ ሲሉ አረጋግጠውላቸዋል። ከዚያን ጊዜ አንስቶ ዘለንስኪ በየቀኑ ሊባል በሚችል መልኩ አደባባይ ይወጣሉ። በዩናይትድ ስቴትስ ምክር ቤት፣ በፓርላማዎችና በመላው ዓለም ባሉ ሌሎች ተቋማት ሁሉ በቪዲዮ እየተገኙ ህዝባቸው ከሩሲያው እልቂት ራሱን የሚያድንበትን መሳሪያና ድጋፍ እንዲሰጥ የዓለምን ህዝብ ይጠይቃሉ። ከ44 ዓመቱ የቀድሞ ተዋናይና ኮሜዲያን እንዲህ ያለውን ልበሙሉነትና ቁጣ የተበቁ ጥቂቶች መሆናቸውን አስተያየታቸውን ለቪኦኤ የሰጡ ባለሙያዎች ተናግረዋል። ከቺካጎ የዓለም አቀፍ ጉዳዮች ምክር ቤት ኤሊዛቤት ሸክልፎርድ እንዲህ ይላሉ።
I don't know if you recall but the week before the invasion there was
ትዝላችሁ እንደሆነውቅም ወረራው ከመከሄዱ ጥቂት ሳምንታት በፊት ትልቅ መነጋገሪያ የሆነ ጉዳይ ነበር። ይህ አቅሙን ያላወቀ ዋዘኛና ፌዘኛ ሰው ሀገሪቱን ወደ አሰቃቂ ሁኔታ ይዞ መጓዙ ለዩክሬናውያኑ ምን ያክል አሳዛኝ ነገር ነው ይባል ነበር። ይሁን እንጂ እነዚያ ግምቶች አንዳቸውም ልክ አልሆኑም። ፈተናዎች በሚመጡ ጊዜ ማን ወደ ላይ ከፊት መጥቶ ሊቋቋማቸው እንደሚችል በፍጹም መገመት አይቻልም።
ዘለንስኪ ወደ ፖለቲካው ዓለም ከመምጣታቸው በፊት የብዙ ዩክሬናውያን ህልም የሆነውን አገራቸውን Dancing with the Stars ያሸነፉ በርግጥም የተሳካላቸው አዝናኝ ተዋናይና የንግድም ሰው ነበሩ። ይህ ችሎታቸው ከመላው የዓለም ህዝብ ጋር በቶሎ እንዲገጣጠሙ እንዴት እንደረዳቸው ሌላኛው ባለሙያ ይናገራሉ። በኔብራስካ ኦማሃ ዩኒቨርሲቲ የሳይኮሎጂ ፕሮፌሰር የሆኑት ሳሙኤል ሃንተር እንዲህ ይገልጿቸዋል።
And so, you know, he gets a law degree. He goes into the entertainment industry.
በዚያ ላይ ደግሞ ታውቁ እንደሆነ እንጂ በህግ ዲግሪያቸውን አግኝተዋል። ወደ መዝናኛው ዓለም በመሄድ በዘርፉ የተዋጣለት ንግድ መርተዋል። ስለዚህ ገና በለጋው ዕድሜያቸው በብዙ መስክ የተለያዩ ልምዶችን አካብተዋል። በዚህም የተነሳ ከተለያዩ ሰዎች ከአረጋውያንም ጋር ይሁን ከወጣቶች ጋር በቀላሉ እንዲገናኙ አስችሏቸዋል።
ዘለንስኪ የቴሌቪዥን ኮከብ የሆኑት የህዝብ አገልጋይ በተባለው ተከታታይ ድራማ ለፕሬዝደንትነት እንደተወዳደረው ተስፈኛው መምህር ሆነው ከተጫወቱ በኋላ ነው። ህይወት ጥበብን ኮረጀችና ዘለንስኪ እንደ አውሮፓ አቆጣጠር በ2019 በሙስና የሚተቹትን የቀድሞውን የዩክሬን ፕሬዝዳንት ፔትግሮ ፖርሼንኮን በማሸነፍ ፕሬዝዳንት ለመሆን በቁ። የቀድሞው የዩክሬን አምባሳደር ዊሊያም ቴይለር ለቪኦኤ ሲናገሩ ዘለንስኪ ለአገራቸው ትልቅ ትልም ነበራቸው ይላሉ።
When I saw him, when I first met him, of course, back
እንደ አውሮፓውያን አቆጣጠር በ2019 ያየኋቸው ጊዜ ለመጀመሪያ ጊዜ ሳገኛቸው በጣም በጎ አሳቢ፣ ልበ ሙሉ፣ ምናልባትም ሊያደርጓቸውና ሊያሳኳቸው ስለሚፈልጓቸው ነገሮች ባለሙሉ ተስፋ ነበሩ።
ዘለንስኪ የስለንቦና ሰዎች እንደሚሉት ግርማ ያለው ያመራር ስልት አላቸው። ወደፊት ተመልካችና ለውጥን የሚሹ መሪ ናቸው። በኔብራስካ ኦማሃ ዩኒቨርሲቲ የሳይኮሎጂ ፕሮፌሰር የሆኑት ሳሙኤል ሃንተር አሁንም እንዲህ ይላሉ።
So he led on a platform of taking Ukraine to the next level in terms of advancement.
ስለሆነም ዩክሬንን ወደሚቀጥለው ምዕራፍ ከፍ ለማድረግ የመጣኔ ሀብት ድገስ ለማምጣት የሚያስችላቸውን አመራር ፈጠሩ። ሁሉንም ነገር ከስከዛሬዎቹ የተለየ ነገር ለማድረግ ነበር።
ዘለንስኪ በአገራቸው ሞትና ውድመትን ተጋፍጠዋል። ስካውን ይጃልሰጡም። ፕሮፌሰር ሳሙኤል ለቪኦኤ ሲናገሩ በደረጃቸው እንዲህ አይነቱን ፈተና ወደ ተቋቋሙ የዓለም መሪዎች አድገዋል በማለት ይህን አክለዋል።
And that's not entirely uncommon for leaders on a large stage to have these crucible moments.
በትላልቅ መድረኮች ያሉ መሪዎችን እንዲህ ያሉ ፈተናዎች የሚገጥሟቸው መሆኑ አዲስ ነገር አይደለም። ሊንከን የአሜሪካ የእርስ በርስ ጦርነት፣ ኬኔዲን ደግሞ የኩባ የሚሳኤል ቀውስ አይነቶች ክስተቶች እንደገጠሟቸው ማለት ነው። የመሪዎችን የተለየ ግል ባህሪና አቀራረቦች ገነው እንዲወጡ ያደርጋሉ። ስለዚህ በእነዚህ ጊዜያት መሪዎች በልዩ ሁኔታ ይቀርጻሉ። በዚህ ሁኔታ ውስጥ ያሉ መሪዎች አንዳንድ ጊዜ ከሌላው የተለዩ ሆነው ይታያሉ።
ባለሙያዎች እንደሚሉት ዘለንስኪ ዩናይትድ ስቴትስ በሰላም ሾልከው እንዲወጡ ያቀረበችላቸውን የመሽሎኪያ በር ሳይቀበሉ ይልቁንም በጦርነቱ ወቅት በኪየቭ መቆየታቸው ለአገራቸውም ጦርነት ሆነ ለሰዎቻቸው ልዩነት ማምጣቱን ይገልጻሉ።
የሰማችሁት የዩክሬን ፕሬዝዳንትን አጠር ያለና በሳቸው ዙሪያ የተጠናቀረ ዘገባ ነበር። አሁን ደግሞ ወደ ሩሲያው ፕሬዝዳንት እናልፋለን። የሩሲያው ፕሬዝዳንት ቭላድሚር ፑቲን ያለ አንዳች ቀስቃሽ ምክንያት በዩክሬን ላይ በፈጸሙት ወረራ ለአስርት ዓመታት የዘለቀው አንጻራዊ ሰላምና መረጋጋት እንዲያበቃ ምክንያት ሆነዋል። የአሜሪካ ድምጽ ያነጋገራቸው ተንታኞች እንደሚሉት የፑቲን ልዩ የሩዑተ ዓለማዊ ትኩረት ሩሲያን ሶቪየት ህብረት ከመበታተኗ በፊት ወደ ነበራት የልዕለ ኃያልነት መንበር መመለስ ነው። የአሜሪካ ድምጿ ከፍተኛ የዲፕሎማሲያዊ ጉዳዮች ዘጋቢ ሲድኒ ሴን ቭላድሚር ፑቲንን በተመለከተ ያጠናቀረችው ዘገባ አለ። ስመኝሽ ቆየ ታቀርባለች።
ቭላድሚር ዲሞትሮቪች ፑቲን እንደ አውሮፓውያን የዘመን አቆጣጠር በ1952 ዓመተ ምህረት በዛሬዋ ሴንት ፒተርስበርግ በቀድሞዋ ሌኒንግራድ ነው የተወለዱት። እንደ አውሮፓውያን አቆጣጠር በ1975 ዓመተ ምህረት የሩሲያን የውጭ ስለላ ድርጅት ኬጂቢን ተቀላቀሉና ወደ ፖለቲካው ዓለም እስከመጡበት ጊዜ ድረስ በጀርመን ተመድበው ሲሰሩ ቆዩ። እንደ አውሮፓውያን የዘመን አቆጣጠር በ1999 ዓመተ ምህረት የሩሲያው ፕሬዝዳንት ቦሪስ ኤልሲን በፈጸሙት ቅሌት ከመከሰስ ነጻ የሚያደርጋቸውን ዋስትና በመግዣነት ፑቲንን ተጠባባቂ ፕሬዝዳንት አደረጓቸው። የጀርመን ማርሻል ፈንድ በመባል በሚታወቀው የጥናት ተቋም ተመራማሪ የሆኑት ማይክል ኪሜጅ እንደሚሉት ፑቲንም ከዚያን ጊዜ አንስቶ የስልጣን ዘመን የጊዜ ገደቦችን ወደ ጎን በማድረግ የፖለቲካ ተቀናቃኞቻቸውን በማሰርና የግድያ ሙከራ ጭምር በማድረግ የስልጣን መንበራቸውን እንደተቆናጠጡ መቆየት ችለዋል።
Well, there is a long record of journalists and intelligence officers and others who have been murdered.
ጋዜጠኞች፣ የደህንነት ሰራተኞች እና ሌሎችም ሰዎች የተገደሉበትን የሚያረጋግጥ ትልቅ ዝርዝር አለ። ይህም በፑቲን እርምጃዎቹ በራሳቸው ትዕዛዝ አሊያም ቢያንስ እጅግ ቢያንስ በበታቾቻቸው ትዕዛዝ መፈጸማቸውን መገመት ያስችላል።
ፑቲን የጠንካራና የብርቱ ሁሉን አውቂ የሆነ ሰው ተክለሰውነት ለማሳየት ሲጥሩ ነው የኖሩት። ይህም ሪዮታ ለማያስተሳሰብ ይጉላበትን ያመራር ስልታቸውን ይስተካከላል የሚሉት የስነ ልቦና አዋቂው ፕሮፌሰር ሳሙኤል ሃንተር ናቸው። ለአሜሪካ ድምጽ በሰጡት አስተያየት ይህ አይነቱ ያመራር ስልት ወደ ኋላ ማየትን ይመርጣል ባይናቸው።
So they will talk about a time when things were better. They will talk about a time to return to. If
ስለሆነም ነገሮች የተሻሉ ስለነበሩበት ጊዜ ያወጋሉ። እንደ መሪ የምትከተሉኝ ከሆነ ጠንካራና ኃያል እናም ታላቅ ተጽዕኖ አድራጊ ወደ ነበርንበት ዘመን እወስዳችኋለሁ ማለት ይወዳሉ። ፑቲንም ያን አይነቱን መንገድ የሚከተል መሪ ጥሩ ምሳሌ ናቸው።
ፑቲን ሀገራቸው ሩሲያ እንደ ልዕለ ኃያል ሀገር እንድትታይ ነው ፍላጎታቸው የሚሉት ደግሞ የብሩኪንግስ የጥናት ማዕከሏ ተንታኝ አንጀላ ስተንት ናቸው።
And he believes that the rest of the world should treat Russia as if it were the Soviet Union.
የቀረው ዓለም ሩሲያን ልክ እንደ ሶቪየት ህብረት ሊያያት ይገባል ብለው ያምናሉ። ሶቪየት ህብረትን መልሰው ማምጣት አይፈልጉም። ሆኖም ሩሲያ አቋማ እንደሚከበርላትና የምትፈራ ለዕለ ኃያል ሀገር እንድትታይና ብሎም በጎረቤቶቿ ላይ ተጽዕኖ ማድረግ መት እንዳላት ሀገር አድርገው እንዲቀበሏት ነው ፍላጎታቸው።
ኪሜጅ የትነታኔ ባለሙያ አስተንት ባቀረቡት አስተያየት ይስማማሉ።
I think in his own eyes he's very much a Russian patriot, so there is a commitment that he has.
ራሳቸውን እንደ ጥሩ ሩሲያዊ አርበኛ አድርገው ነው የሚያዩት። ስለሆነም ለሩሲያ የቀደመ ገናናነትና ለሩሲያ የቀደመ ታሪክ ያላቸውን ቁርጠኝነት እንደ አንዳች አነቃቂ ኃይል ነው የሚወስዱት። እጅግ ጠንካራ ተቋም ለነበረው ኬጂቢ ያላቸው ልዩ ፍቅር ከሁሉ በፊት ለስልጣን ካላቸው ፍላጎት ጋር የሚያስተሳስራቸው ክር ነው።
የሩሲያ ኢኮኖሚ በአንጻራዊ ሁኔታ ሲታይ ደካማ ቢሆንም ፑቲን በዓለም ዙሪያ ግዙፍ ግጭቶች ውስጥ በመግባት አንዳንድ ጠንካራ የሚሰኙ ጥምረቶችን ለመመስረት አልከለከላቸውም። ይህም በሀገር ውስጥ ያላቸውን ተቀባይነት ከፍ እንዳደረገላቸው የቺካጎ ካውንስል በመባል የሚታወቀው የዓለም አቀፍ ጉዳዮች ጥናት ተቋም ባልደረባ ኤልዛቤት ሻክልፎርድ ለአሜሪካ ድምጽ ተናግረዋል።
Well, I think the biggest thing is that he came in and he really kind of did
በእውነቱ እኔ የምለው ትልቁ ነገር እንደመጡ ሩሲያን ከተገለለችበት በማውጣት ወደ ቀድሞ ቦታዋ መልሰው በአለም መድረክ ዋና ተዋናይ እንድትሆን ማድረጋቸው ነው። እናም ከሚዛናቸው በላይ በመሰንዘር አሳኩት አይደል?
ይሁን እንጂ ፑቲን በጎረቤታቸው ዩክሬን ላይ መጠነ ሰፊ ወረራ በመፈጸም ወታደሮቻቸውን እጅግ ከፍተኛ ግጭት ውስጥ ያስገቡበት አደጋ መጠን ግዙፍነት ግን የቀድሞውን የዩናይትድ ስቴትስን ፕሬዝዳንት ባራክ ኦባማን ጨምሮ ብዙዎችን አስገርሟል።
He was always ruthless. You witnessed what he did in Chechnya. He had no qualms about
ሁሌም እጅግ ጨካኝ ሰው ነበሩ። በቼቼኒያ የፈጸሙትን ተመልክተናል። አደጋ ሊደቅኑብኝ ይችሉ ይሆናል ያሏቸውን በሙሉ በኃይል ከመጨፍለቅ አይመለሱም። ያ አዲስ አይደለም። ነገር ግን ያላቸውን በሙሉ በዚህ መንገድ ለአደጋ ያጋልጣሉ ብዬ ከአምስት ዓመት በፊት ባልተነበየኩ ነበር።
የኮቪድ-19 ወረርሽኝ ከተከሰተበት ጊዜ አንስቶ ለብቻቸው ተነጥለው የቆዩትና እያደረም ከሰዎች መራቁን ይበልጥ እየመረጡ የመጡት ፑቲን ወረራውን ከፈጸሙበት ወቅት ጥቂት ቀደም ብሎ በነበረው ጊዜ ክትባቶቹን አሟልተው ከተከተቡና በየጊዜው እየተመረመሩ ያገኙአቸው ከነበሩ የተለያዩ መሪዎች ጋር ያደርጓቸው በነበሩ ስብሰባዎች የተጋነኑ ጥንቃቄዎችን ሲያደርጉ መታየታቸውን ተንታኞች ተናግረዋል።
ለአርብ ምሽት ያዝናቸውን ዝግጅቶች አጠናቀልን ሰናበታችሁ ነው። ጥቂት ደቂቃዎች ይቀሩናል። አንድ የፕሮግራም ማሳሰቢያ አለን። ጋቢና ቪኦኤ የተሰኘው የአዲሱ ትውልድ የወጣቶች ፕሮግራም ከሰኞ እስከ አርብ በሚኖረን ጊዜ አዲስ ፕሮግራም ለጥያቄው መልስ በተሰኘ ዝግጅት አስተናግዷል። በመጪው ሰኞ ወጣትነትና ሱስ በሚል ርዕስም አንድ የጥያቄው መልስ በራሃ ግብር አስተናግዷል። በወጣቶች ከሱቅ ከሱስ ለመላቀቅ ማድረግ ስለሚገባቸው ነገሮችም በቀጥታ የስልክ መስመር አስተያየትና ጥያቄዎችን ተቀብሎ ሲስተር ይርገዱን ጋብዟል። ሲስተር ይርገዱ አዲስ ህይወት የእጽና አልኮል ሱሰኝነት የህክምና ማገገሚያ ማዕከል መስራች ናቸው። ጥያቄዎቻችሁን በፌስቡክ ገጻችን ላኩልን። በተጨማሪም ደግሞ በዋትስአፕ ቁጥራችን 202-251-3505 ላይ አድርሱን። ስልክ ቁጥርም ላኩልን፣ መልሰን እንደውልላችኋለን። ዝግጅቶቻችንን ያጠናቀቀን ነው። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። በነገው የቅዳሜ ምሽት ዝግጅታችንና በእሁድ የራዲዮ መጽሔት ዝግጅታችን ተመልሰን እንገናኛለን። እስከዚያው ሰላም፣ በደህና እደሩ። Thank you.